ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። እናስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ሐምሌ 10 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ ሐምሌ 10 ቀን 228 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ በየሳምንቱ አርብ ከአድማጮች የደረሱንን መልእክቶች የምናስተናግድበትን የደብዳቤዎች አምድ ዝግጅታችንን አቅርበን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በቅድሚያ ዜና።
በኢትዮጵያ በኮሮና ቫይረስ የተያዙ ሰዎች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱ አሳሳቢ መሆኑ ተጋለጠ። ሐሙስ ሐምሌ 9 ከጤና ሚኒስቴር የወጣው መግለጫ እንደሚያመለክተው በአራት ሰዓታት በተደረገ ምርመራ 328 ሰዎች የኮሮና ቫይረስ እንደተገኘባቸውና በምርመራ ቫይረሱ የተገኘባቸው ሰዎች ቁጥር 8800 መድረሱ ተገልጿል። በተለይ ወጣቶች ቫይረሱን ለመከላከል ማድረግ ያለባቸውን ጥንቃቄዎች ላይ መዘናጋት በማሳየታቸው የቫይረሱ ስርጭት ከፍተኛ ሊሆን እንደሚችል ይገመታል። በጋምቤላ በኮሮና የተጠረጠሩ ሰዎች ከለይቶ ማቆያ እየጠፉ መሆኑን የጋምቤላ አካባቢ ጤና ቢሮ አስታውቋል። በለይቶ ማቆያ ከተመደበው ከጋምቤላ ዩኒቨርሲቲ በየጊዜው ያመለጡ የጠፉ ሰዎች 18 መድረሱ የተነገረ ሲሆን ሰዎችን ፈልጎ ማግኘት አስቸጋሪ ሆኗል ተብሏል። በህብረተሰቡ ውስጥ በሽታው የለም መርመሪያው በትክክል አይደለም የሚሉ አሳሳቢ የተስፋፋ መሆኑ ተቋሙ ጨምሮ ገልጿል። በተባበሩት መንግስታት ስር የሚገኘው የዓለም የምግብ ድርጅት ሐሙስ ሐምሌ 9 ቀን ባወጣው መግለጫ በኮሮና ቫይረስና በሌሎችም ሰው ሰራሽና ተፈጥሯዊ ችግሮች በኢትዮጵያ ውስጥ ከፍተኛ የሆነ የምግብ እጥረት እንደሚከሰት ገልጿል። በአገሪቱ ውስጥ አጠቃላይ የሆኑ የኢኮኖሚ መዳከም ያለ መሆኑን ገልጾ በተለይ በወጣቱ አካባቢ የሚታየው የሥራ አጥነት ችግር አሳሳቢ ደረጃ ላይ የደረሰ መሆኑን አስምሮበታል። ከዚህ በተጨማሪ በረጋ ሁኔታ በዲሞክራሲያዊ መንገድ ሊፈቱ የሚችሉ የሐሳብ ልዩነቶችን መረን ለቀው ወደ ዜጎች ጥቃትና ንብረት ማውደም በመሻገራቸው አገሪቱ ከፍተኛ የኢኮኖሚ ችግር ውስጥ እንድትገባ አድርጓታል ብሏል። በአሁኑ ወቅት 1.7 ሚሊዮን የሚሆኑ ዜጎች በግጭት ምክንያት ከቤት ንብረታቸው ተፈናቅለዋል። እንዲሁም የአንበጣ መንጋ ጥቃት በምርት ላይ ከሚያስከትለው ችግር በተጨማሪ በአገሪቱ ውስጥ በተከታታይነት እና በቂ የሆነ ዝናብ ባለመዝነቡ የኮሌራ የክፉኝና የቢጫ ወባዎች መስፋፋት ኢኮኖሚ ከፍተኛ ጫና አምጥቷል። በዋጋዎች መናርና በምርቱ መቀነስ ምክንያት የዜጎች መግዛት አቅማቸው እየወረደ መጥቷል። በቅርቡ ያመጣው መንጋ ከ200,000 ሄክታር የሆነ የእርሻ ቦታ ላይ የበቀለውን 356,000 ቶን ምርት ማውደሙ ሲነገር ከ1,000,000 በላይ የሆኑ ዜጎች የተጎዱ መሆናቸው ዘርዝረዋል። በአጠቃላይ ከ3.1 ሚሊዮን ሄክታር መሬት ባንበጣ መንጋ የተጎዳ መሆኑን ዘገባው ያመለክታል። ሐሙስ ሐምሌ 9 ቀን የሃጫሉ ሁንዴሳ መገደል ተከትሎ በቁጥጥር ስር የዋሉ ግለሰቦች ፍርድ ቤት ቀርበዋል። የአገዛዙ አቃቢ ሕግ ባለፉት ቀናት ጃዋር በወንጀል የሚያስጠይቁ መረጃዎች የሚያረጋግጡ 41 ምስክሮች በቁጥጥር ስር ከዋሉ የቃል መረጃዎች እንዲሁም የተለያዩ ሰነዶች በመርመራጁ ያስገባ መሆኑን ገልጾ የጠየቀው የ14 ቀን የመርመራ ጊዜ ፍርድ ቤቱ የፈቀደ መሆኑን ታውቋል። የጃዋር ጠበቃ ግለሰቡ በዋስ ተፈቶ ጉዳዩን እንዲከታተል ጥያቄ ከማቅረቡም ሌላ ደንበኛው የታሰረው ብርሃን በሌለበት ክፍል ውስጥ መሆኑንና ከጠበቃውና ከዘመድ መገናኘት አለመቻሉን ገልጿል። በዋስ እንዲፈታ የቀረበውን ጥያቄ ውድቅ ቢያደርግም ሌሎችን ጥያቄዎች ላይ መሻሻል እንዲደረግ መመሪያ ሰጥቷል። በሌላ በኩል በዚሁ ቀን እስክንድር ነጋና ስንታየው ቸኮል በጸጥታ ምክንያት በልደታ የፌደራል ፍርድ ቤት ለሁለተኛ ጊዜ ቀርበው የነበሩ ሲሆን ፖሊስ እስክንድር ነጋንና ስንታየው ቸኮል የሃጫሉን ሞት ተከትሎ በአዲስ አበባ ወጣቶችን በማደራጀት ጥቃት ለመፈጸም ሞክረዋል። ሁለት የፖሊስ አባላትን ጨምሮ 10 ሰዎች ለመገደላቸውና 54 ሚሊዮን ብር የሚገመት ንብረቶች ለመውደማቸው ምክንያት መሆናቸው መረጃ ማግኘቱን ገልጾ ተጨማሪ 14 ቀናት የምርመራ ጊዜ ጠይቋል። የእስክንድር ጠበቃ ወንጀላውን በሙሉ አንቀበልም ያሉ ሲሆን ፖሊስ መረጃውን ከዚህ በፊት ያቀረው ስለሆነ ተጨማሪ ጊዜ አያስፈልግም በማለት ለመከራከር ሞክረዋል። ይሁን እንጂ ፍርድ ቤት የ13 ቀናት የምርመራ ጊዜ ሰጥቷል። ከዚህ በተጨማሪ እስክንድር ነጋ በፖሊስ መደብደቡና በዚህም ላይ ክስ እንደሚመሰረት በጠበቃው በኩል የተገለጸ ሲሆን ፍርድ ቤቱም የፌደራል ፖሊሱ ይህን ጉዳይ እንዲመረምር ትዕዛዝ ሰጥቷል። በቅርቡ በቁጥጥር ስር የዋለው የኢዜማ የዋለችው የአስፈጻሚ ኮሚቴ አባል ሂሩት ክፍሌም ዛሬ አርብ ሐምሌ 10 ቀን ፍርድ ቤት ቀርባለች። ፖሊስ ግለሰቧ ጥቃቶች እንዲደርሱ ስታስተባብር የነበረ መሆኑን የሚገልጹ ምስክሮች የጽሁፍ ሰነዶችና የኤሌክትሮኒክስ መረጃዎች ያገኘ መሆኑን ገልጾ ተጨማሪ የ14 ቀን ጊዜ የጠየቀ ቢሆንም ፍርድ ቤቱ የ10 ቀናት ጊዜ ብቻ ፈቅዷል። የበቀለ ጀርባ ልጅ ቦንቱ በቀለና ሳሙኤል በቀለ እንዲሁም ዘመዱ ኪያ ጌታቸው በዋስ የተፈቱ መሆናቸውን ተነግረዋል። አርብ ሐምሌ 10 ቀን የሃጫሉ ሁንዴሳ ከመገደሉ በፊት በኦኤምኤን ቴሌቪዥን ላይ ባደረገው ቃለ ምልልስ ጥያቄዎችን ሲጠይቅ የነበረው ጉዮ ዋሪዮ በዛሬው ቀን በቁጥጥር ስር የዋለ መሆኑን የተደረገ መሆኑን ታውቋል። አቃቢ ሕግ ግለሰቡ ከሃጫሉ ግድያ ጋር ያለውን ግንኙነት የሚያሳይ መረጃ አለኝ ይላል። በሌላ ዜና ያገዛዙ የሰብአዊ መብት ኮሚሽን ተብዬ ባለፉት 2 ሳምንታት በተለያዩ ቦታዎች የደረሱ ጥቃቶችን ለማጣራት የተለያዩ ተግባራት እያከናወነ መሆኑን ገልጾ አጥቂዎች እንዲጠየቁ የተጎዱ እንዲካሱና እንዲቋቋሙ እንሰራለን ብለዋል። አድማጮቻችን የለቱ ዜና እዚሁ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
Respect goes to some of them who make it. They tell them to get along for some shit, they might go get it. Maga promise they make, but some not ready for take it. So tell me what I want, Rasta. Shasha Mani, she a wait and she a with Babylon. Big decision if we make to leave out of Babylon. In other words, they want to see a chance for Mount Zion. Babylon and no future, it's okay off in the hall. Some teaching and preaching, they let the good message be passed. Them tell the people that Zion get they want to trust. Their mind and their soul in a Babylon, they lost. With the stress and the pressure, how long they might go lost.
የፍኖተ ዲሞክራሲ ሬዲዮ አድማጭና የፍኖተ ርዕይ ተመልካች ኢትዮጵያውያን በሙሉ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ዙሪያ ጥያቄዎች ካሏችሁ
በስልክ ቁጥራችን 202-291-4217 በኢሜል አድራሻችን efdpu@aol.com እንዲሁም በፌስቡክ አድራሻችን ፍኖተ ዲሞክራሲ ፍኖተሪ ላይ ያድርሱን። የዩቲዩብ ገጻችንን ሰብስክራይብ፣ የፌስቡክ ገጻችንን ደግሞ ላይክ እና ፎሎ በማድረግ አዳዲስ ፕሮግራሞቻችንን መከታተል ትችላላችሁ።
ማጥቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
እንደምን ሰነበታችሁ ፍኖቶች? ተባካችሁ በሰሞኑ ዘርና ሃይማኖት ተኮር ፍጅትና ጥፋት ለተጎዱት የሀገራችን ከተሞች ላንዷ ሻሸመኔና ለአድማጮቻችሁም ይህችን አጭር መልእክት አድርሱልኝ። ነፍሱን ይማረውና መገኖ በህክምና አባባል የሻሸመኔ አእምሮ ህመምተኛ የሚጣሉ የሚጨቃጨቁ ሰዎች ካጋጠሙት በሰላም እስከሚለያዩ ድረስ እስከመጨረሻው በእግዚአብሔር እያለ እየለመነ ይከተል ነበር። መገኖ ከሌላዋ የአእምሮ ህመምተኛ ካበበችም ጋር የጠና ፍቅር ጀምሮ ነበር። በመኪና አደጋ ከመሞቱ በፊት ቀድማ ሞታ ከሙስሊሞች መቃብር አርፋ ስለነበር እስከመጨረሻው ሁሉ ግዜ ጧት ጧት እየሄደም መቃብሯን ይጎበኝ ነበር። የሻሼ ሮሚዮና ጁሊየት መገኖና አበበች ነፍሳቸውን ይማረው። ታዲያ ዛሬ በዛች የፍቅር ከተማ ሰው ተገልሎ ተሰቀለ፣ ቆዳው ተገፈፈን መርዶ ስሰማም በልቤ መገኖና አበበች ፍቅራችንን መልሱልን አልኩ። የመላው ጥቁር ህዝብ የተስፋ ከተማ የደቡብ ኢትዮጵያ አብሪ ኮኮባ እየሻሸንም በግፍ የተገደሉት ልጆችሽን ነፍስ ይማር፣ ለተጎዱትም ብርታቱን ይስጥልሽ፣ የሁሉም እናት ፍቅርሽንም ከክፉ ይጠብቅልሽ አልኩ። ግን መገኖ በህይወት ቢኖር ኖሮ ይህንን የሰሞኑን አሰቃቂ ፍጅትና ጥፋት የፈጸሙትንና ደጋፊዎቻቸውን ወይስ መገኖ ነበር ያምሮ ህመምተኛ የምንለው? ራሴው ለራሴ ያቀረብኩት ጥያቄ ነበር ሲሉ አለሙ ተበጀ ከለንደን ደብዳቤያቸውን አጠናቀዋል።
ሰላምና ጤና ለፍኖተ ዲሞክራሲ ሬዲዮ አዘጋጆች ይሁን አላለሁ። አሁን የኢትዮጵያ ሁኔታ እጅግ በጣም አሳዛኝ ደረጃ ላይ ደርሷል። ጽንፈኞች ተደራጅተው የንጹሃንን ህይወት እየቀጠፉ ይገኛሉ። ለመደራጀትም ከሁለት አመት በላይ የመዘጋጃ እድል አግኝቷል። ህዝቡ ሲታረድ፣ ሲሳደድ፣ ሲፈናቀል የመንግስት ያለ ቢልም የመንግስት ሁኔታ ላማለኝ በሰማይ ወተቷንማ ላይ አይነት ምሳሌ ሆኖበታል። በቅርቡ የታየው ጥቃት ህዝቡንም ሳይተው መንግስት ነኝ ተብየውንም ያሰጋው መሆኑን አይተናል። በራሱ ላይ ሲመጣበት መንግስትም የድንብሩን ውሳኔ ወስዶ የጽንፈኛ መሪዎችን ወደ ስር ወርወሯቸዋል። አብሮም ሰላማዊ ሰዎችን የእስራት ተካፋይ እንዲሆኑ አድርጓቸዋል። እንደማንኛውም አገር በኢትዮጵያችንም ላይ የኮቪድ ወረርሽኝ በመግባቱ ወገን ወገኑን ለመርዳት የእርዳታ ማሰባሰብ ተግባር ላይ ተሰማርቷል። ውስጡን ሲብላል ላይ ነበረው የአባይ ግድብ ደግሞ የውጭ ኃይሎች በግብጽ መሪነት የኢትዮጵያ ሉዓላዊነት በመፈታተል ላይ እንዳሉ አውቀናል። ለነገሩማ የግብጽ ያንዳንድ አረብ ሀገሮችና የአሜሪካ መንግስት የኢትዮጵያ ጣላት ናቸው በማለት ለዘመናት የሀፋስ ያስገነዝብ እንደነበር የዘንድሮቹ አድርባይ ምሁራንና ድርጅቶች ካልካዱት በስተቀር የተመዘገበ የታሪክ ሀቅ ነው። የኢትዮጵያን መንግስት ደካማ መሆን በአገሪቷ ላይ ያንጃበበውን መቅሰፍትና ሰው ሰራሽ ችግሮች በማስተዋል ጽንፈኞች ደግሞ ኢትዮጵያን ለማፈራረስ የመጨረሻውን ጦራቸውን መዟል። እንደወትሮው ደግሞ የቁርጥ ቀን የኢትዮጵያ ሀቀኛ ድርጅቶችና ራሱ ሰፊው የኢትዮጵያ ህዝብ የመጣበትን ማአት ሁሉ መክተው ታላቂቷን ኢትዮጵያ ድል እንደሚያስጨብጧት የቅንጣት ያህል አልተጠራጠረም። አድርባዮች ይህን የህዝብ ህብረት ሲያዩ ጥቅም ሊመጡበት ግንባር ቀደም መሪዎች ሆነው ለመውጣት ይሞክራሉ። አዲስ ሳይሆን ሁሌም የሚታይ ድራማ ነው። በአገር ማዳንና የመሪ ጣውት ጠረባው ሁለት የማይጣጣሙ ክስተቶች ናቸው። አድርባዮች አገር ማዳኑን ትግል አሳንደው ግን ያለው አማራጭ ከመራችን ጋር መሰለፍ ነው የሚል ትጥቅ አስፈጭ ሲራቸውን ያፋጥናሉ። ያለ ተረጥር መባልና በተግባር መተርጎም ያለበት አገር በማዳን ዙሪያ መረባረብ እንጂ ከመሪ ዙሪያ መሰባሰብ አይደለም ነው። በተለይ አካሄዱ ሸፍት ማስመሰልና ለግልዝና የሚንቀሳቀስ መሪ በሚታይበት ሁኔታ ከመሪ ዙሪያ እንሰለፍ ማለት አገርን ከማጥፋት ሙከራ ጋር የሚመሳሰል ድርጊት ነው። መሪ የህዝቡን ትግል አምኖና ተከትሎ መጓዝ አለበት። አገር እንደ ንግድ ቤት በማኔጀሩ ወይም በባለቤቱ እቅድ አይመራም። የአገርን እቅድ የሚሰራው ሰፊው ህዝብ ነው። የሰፊውን ህዝብ እቅድ ደግሞ የሚያስፈጽመው መንግስትና የመንግስት መሪው ነው። ለአድርባዮቹ ባይዋጥም ሀቁ ይህ ነው። ህዝብ ህይወቱን የሚሰዋው አገሩን ለማዳን እንጂ መሪውን ለማዳን አይደለም። ሰሞኑን እያቆጠቆጠ ያለውን ከመሪ ዙሪያ እና ብር ጥሪ ምን ያህል ከንቱና የሞኝ ጩኸት ስለመሆኑ ድሮ እንደሚባለው ከብርሃኑ ከንጉሳችን ጋር፣ ከቆራጡ መሪያችን መንግስቱ ጋር፣ ከብልሁ መሪያችን መለስ ጋር መፈክሮች በሙሉ ከሀቁ ጋር የተጋጩ ነበሩ። በተቃራኒው የሆነው የተጠቀሱት መሪዎች በሙሉ አገርን ክደው የግልዝናቸውን ለመገንባትና ጣዖት ለመሆን ሲሉ መቀመቅ መውረዳቸውን ነው ያየነው። ያኔም ሸፍጡን የፈጸሙት አድርባዮች ነበሩ። ዛሬም ያው ታሪክ የመሰከረው አድርባዮች ተመሳሳይ ስህተት ሊያስጨብጡን ሌት ተቀን ይደክማሉ። ትግላችን በሙሉ ለሙሉ እይታው አገር ማዳን ላይ መሆን አለበት። አገር ሲኖር ነው ጥሩ ታይቶ ባይታወቅም ወይም መጥፎ መሪ የሚኖረን። የተግላቢጦሹ ግን በፍጹም አይሆንም። በአገር ማዳን ዙሪያ እንሰለፍ። አሸናፊ ሙልጌታ ነኝ ከአዲስ አበባ ካዛንቺስ።
የድረስ ለፍኖተ ዴሞክራሲ ሬዲዮ አዘጋጆች ምዕራባውያን ጸረ ኢትዮጵያ ሴራቸውን እያጠናከሩ ናቸው። ዴቪድ ሺን የተባለው ጸረ ኢትዮጵያ አሜሪካዊ ባለስልጣን እነ ጃዋር ይፈቱ ብሎ በቁጭት ከተናገረ ወዲህ በዋስ አስፈትተው ጃዋርን ኬንያ ሊያስገቡት የነበረው እቅድ ውድቅ ሆኗል። የጃዋር አስፈቺ ኮሚቴ ከሱ ጋር በድርጅትም በሬዲዮም ሲተባበሩ የነበሩትን ግለሰቦች የሚጨምር ሲሆን በአገር ውስጥም በውጭ ያሉ ቄሮንን ባዮ ጠባቦችንም ያካተተ መሆኑ ተጋልጧል። እነማን ለሚለው ምላሽ ከኔ የሚጠብቁ አይመስለኝም። እነ ኮሎኔል ያውቋቸዋል፣ ከፈለጉ በቁጥጥር ሊያውሏቸውም ይችላሉ። ዘፋኙን አስገድለው ለእልቂቱ ተጠያቂ የሆኑትን ወያኔና ሸኔዎችን ቢቢሲም ሌሎችም ቃለ መጠይቅ እያቀረቡላቸው ነው። የሚከበሩ የፖለቲካ ድርጅቶች የሆኑ ይመስል የሸኔው አለቃ ድሪባ ኩምሳ በቢቢሲ ቀርቦ እንግሊዝን የኦሮሞን መገንጠል ዋና ደጋፊ ሆና አመታት ማሳለፏ አይረሳም፣ በኢትዮጵያ መንግስት የለም ብሎ ከመቀባጠር ውጪ ጠልፎ ደብዛቸውን ስላጠፋቸው አማራ ተማሪዎች ብዙም መተንፈስ አልፈለገም፣ በጽንፈኞቹ ወንጀል እንግሊዝና ኖርዌይ ዋና ተዋንያን መሆናቸውም መቼም መረሳት የለበትም ሲሉ አልማዝ ገረመው ከኡፕሳላ ስዊድን ደብዳቤያቸውን አጠናቀዋል። የድረስ ስለፈነተ ዲሞክራሲ ሬዲዮ ብርታቱን ይስጣችሁ። የሀገር ሀቀኛ ልጆች ያባታቸውን አኩሪ ታሪክ የሚክዱ ፎቃቃዎችን ለመቅለስ አጣጥረኝ አህያን ዳድል ሰውን አገልጋይ አህያን መሳደብ አልፈለኩም። የሰው ባዶ ማለቱም ደከመብኝና ፎቃቃን መረጥኩ። ከነ ውዳቂዎቹ ጌታቸው በጋሻውና አክሎክ ቢራራ ጋር ርባናቢስ የልመና ደብዳቤ ከፈረሙና ከላኩ ውስጥ አንዱ ራሱን ዶክተር ፍጹም አቻምየለህ ነኝ ይላል። ገበታ ረቃጭ ነው። አባቱ በያባነቱ ተከብሮ ህይወቱ አልፏል። የሳት ልጅ አመት ሆነና ይሄኛው ልጅ ተብዬ ግን የግንቦት ሰባት አባል ሆኖ ራሱን ሲያስገምት ከርሞ ከዚያም ያብየ ደጋፊ ሆኖ ግን ፊት ስለነሱት ከአዲስ አበባ ተመልሶ አሜሪካ መኖሩን የቀጠለ ጉዳም ነው። ሰሞኑን ቃለ መጠይቅ በጤ ሰጥቶ የአባቱን ትውልድ ያ ለስር ነቀለውጥና ለዲሞክራሲ ታገለውን ትውልድ ሙልጭ አድርጎ ሰድቧል አውግዟል። ያንተ ትውልድማ ላምባገነን ዘረኛ የሰገደ የመንጫ ትውልድ ነው ቢሉት መልስ የሚኖረው አይመስልም። አንድ ሌላ ደግሞ አባቱ በወያኔ የተገርሎ ዛሬ የጃዋር አሽከር ሆኖ ዘረኝነትን የሚያቀነቅን ውዳቂ አለ። አገር ወዳድነትና ጀግንነት አይወረስም እንዴ? አሳዛኝና አሳሳቢ ነው ሲሉ ኃይለ ሚካኤል ጅራታ ከቶሮንቶ ካናዳ ደብዳቤያቸውን አጠናቀዋል። ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሃፓ የሳተላይት ሬዲዮ ስርጭት በመጀመሪያ የራዲዮ ጣቢያችሁ ለኢትዮጵያ ሕዝብ የሚያስተላልፈውን ትክክለኛ አገራዊ የፖለቲካ አቅጣጫ ሳላመሰግን አላልፍም። በርቱ፣ ቀጥሉበት። እኛም ሀቀኛ ኢትዮጵያውያን ከጎናችሁ ነን። በርቱ። የሃፓ ከጀመሩ ለኢትዮጵያ ጭቆን ሕዝብ የገባውን ቃል ኪዳን ተግባራዊ ማድረግ ብዙ ውጣ ውረድ በአባላቱና በአመራሩ ላይ ከፍተኛ እልቂትና ፍጅት በደርግ በወያኔና በሻቢያም ተካሂዶበታል። በወያኔ የተያዙትም ጓዶች የት እንደደረሱ አይታወቅም። ይህ ሁሉ በደል ጭፍጨፋና እልቂት ተፈጽሞበት ለኢትዮጵያ ሕዝብ የገባውን ቃል ኪዳን ለአንድም ደቂቃ አላጠፈም። የኢትዮጵያን የፖለቲካ ሁኔታ ዴሞክራሲያዊ ስርዓት ዋና መፍትሄ መሆኑን በየጊዜው ድርጅቱ በሚያወጣው ልሳኑ እየገለጸ ይገኛል። ለተወሳሰበ የኢትዮጵያ ፖለቲካ ሁኔታ መፍትሄው ጊዜያዊ የሽግግር ሂደት መሆኑን ከጅምሩ አወናባጁ ኮሎኔል ከመምጣቱ በፊት በተደጋጋሚ ለማሳወቅ ሞክሮ ነበር። በጊዜው በኮሎኔሉ በማር ለተለወሰ መርዝ የተወናበዱ ምሁራንና ጥቂት ኢትዮጵያውያን ይህንን የኢሃፓን ጥያቄና ማስጠንቀቂያ ሊቀበሉት ፈቃደኛ አልሆኑም። የኮሎኔሉም እኔ አሻግራችኋለሁ የደንቆሮ አነጋገር ይኸው አሁን አገራችን ለደረሰችበት የእርስ በርስ እልቂት አድርሶናል። አሁንም ቢሆን መፍትሄው በአስቸኳይ የሽግግር ሂደት መጀመር ነው። ታሪካዊ የሆነች አገራችንን ከመበታተን ለማዳን ሁላችንም በጋራ እንነሳ። በርቱ ፍኖቶች ከጎናችሁ ነን ሲሉ ጎበና ጫንጌ ከሰሜን አሜሪካ ደብዳቤያቸውን አጠናቀዋል። ይድረስ ለፍኖተ ሬዲዮ የኢትዮጵያ አንድነት ድምጽና አድማጮች በሙሉ እንደምን ሰንብታችኋል? ሰሞኑን ኢትዮጵያ ልትፈርስ ነው የሚል ነጠላ ዜማ በጠላቶቻችን ተለቋል። መነሻው ኢትዮጵያን ለማጥፋት ከሚመኙ ጠላቶቻችን የፈለቀ ሲሆን ይህን እንዳለ ተቀብሎ ማስተጋባት የለመደበት መንጋ ለምን ብሎ መጠየቅ አቅቶት አለቀልን ሲል እየተሰማ ነው። እንኳን ዘንቦብሽ እንዲያውም ጤዛነሽ እንዲሉ ይህን ተቀብለው ሙሾ መውረድ የለመደባቸው ጨለምተኞች መጮህ ጀምረዋል። አገር በአሸዋ ላይ የተገነባች የኩታራ ጎጆ አይደለችም። በደመነፍስ የሚነዳው ቄሮ ቀርቶ በእቅድና በዘዴ የተሰማራው ወያኔ አቀቶት የቀረ መሆኑን ያጤኗል። አምባገነኖች በወደቁ ቁጥር የሚፈርስ አገር የለም። ከጠላት ሰፈር በተረጨ የፈጠራና የሽብር ወሬም የሚፈርስ አገር የለም እንላቸዋለን። እውነት ነው እያለ መሸበር የለመደበቱ መንጋ እንዳለ ሆኖ ማለት ነው። በሌላ በኩል ደግሞ ያላዋቂ ሳሚ ንፍጥ ይለቀልቃል እንዲሉ ብልጽግናንና አዲሱን ሹም ለማሻሻት ብለው የኢዜማና የብልጽግና መጤ ካድሬዎች እየረጩት ያሉት የውሸት ዜና ነው። አባይ ተገደበ፣ ውሃው መሙላት ጀመረ፣ በሳተላይት አየነው የሚለው ወሬ ነው። የሰለጠነ ፖለቲካ መሆኑ ነው። የወሬ የለውም ፍሬ እንዲሉ ለማሻሻት የሚፈልጉትን የሹሙን ገመና የሚያጋልጥ አጉል ወሬ ነው። መሽቶ ሲነጋ የማይገኝ ነገር አለ ብሎ ማውራት በራሱ ቅሌት ነውና ይህ ሁሉ ዋናው ትኩረታችንን እንድንስትና በእነሱ ርካሽ አጀንዳ እንድንጠለፍ ነው። የኛ ስራ መሆን ያለበት የወገን ትኩረት መሆን ያለበት አገርን ለማዳን ጠንክሮ መስራት ነው። በህዝባችን በተለይም በአማራና በተዋህዶ አማኝ ወገናችን ላይ እየተካሄደ ያለውን የዘር ማጥፋት ዘመቻ ለዓለም አቀፉ ማህበረሰብ ማጋለጥ ነው። በጠላት ሰፈር እየነደደ ያለው እሳት ራሱ ጠላትን ለብልቦና አቃጥሎ እንዲፈጀው ጠንክሮ መስራትና መታገልን ይጠይቃል። ህዝቡን ማደራጀት፣ ራሱን እንዲከላከል ማዘጋጀትና የጠላትን ደካማ ጎን እየፈለጉ ማጥቃት ጊዜው የግድ ይላል ብሎ ተግቶ መስራት ይጠይቃል። እረኛ የለንም ያንድነት ኃይሉ ተራግሟል ወይንም የለም በሚሌሽን ፈት ፖለቲካ የተጠመዱትን ደካሞች ሶርበሉ የናንተ ተልእኮ ሌላ ነው ብሎ ማጋለጥን ይጠይቃል። ያባይ መገደብም ሆነ ስራ ላይ መዋል የሚከፋው የለም። ነገር ግን በህዝብ ስሜት መቀለድና ህብረተሰቡን መዋሸት ወንጀል ነው። ግድቡ ተወጥኖ መቅረቱና ቦንዱም ሆነ የተዋጣውን ገንዘብ የበላው ግለሰብ እስር ቤት ገብቶ ዋናው የግድቡ መሐንዲስ በጠራራ ፀሐይ ተገድሎ ይያለ ግድቡ ተገባዷል የሚለው ወሬ ከየት የመጣ ነው ጥያቄው። ግድቡ ተሞልቷል ሲሞላም በሳተላይት ታየ እልል በሉ አባይ ተገደበ የሚለው የጅሎች ጩኸት የኢዜማና የብልጽግና ተረት ተረት መሆኑን እናውቃለን። ብናየው በኋለበት የቀረው ያባይ መገደብ ፕሮጀክት ከአጉል ፕሮፓጋንዳ በላይ ጠብ የሚል ነገር የለው ነው ዋናው መልእክት ሲሉ መይሳው ከምዕራብ አሜሪካ ደብዳቤያቸውን አጠናቀዋል። አድማጮቻችን የደብዳቤዎች አንድ ፕሮግራማችን በዚሁ ይጠቃለላል። ሳምንት አርብ እስከምንገናኝ ደህና ቆዩን። ተማረና ተጣፈ ከዳግማዊ አደፍርስ የመጽሐፍ ግምገማ ፕሮፌሰር መስፍን ወልደማርያም መጽሐፍት መጽሐፍ ዝም ብለው ከመሬት ተነስተው እንዲያው በግድየለሽነት በማን አለብኝነትና በማን አህሎኝነት እንጻፍህ ብለው የሚያካሂዱት ያጉራዘለል ሥራ መሆን የለበትም። በቅድሚያ መሟላት ያለባቸውና የግድ የሚሉ ጉዳዮች አሉ። ከነዚህም ጉዳዮች አንዱና ዋነኛው የሚጽፉትን ታሪክ መኖርና ያንኑ ደግሞ በኃላፊነት ስሜት ለመወጣት መጻፍ ነው። በተለይ ያገርን የህዝብንና የተከታታይ ትውልዶችን ታሪክ መዝግቦ ለመጪ ትውልዶች ለማቆየት የህዝቡን ኑሮ መኖርን ከከፋትና ከቂም በቀል የጸዳ አእምሮን እና ልቦናን ማዳበር የግድ ይጠይቃል። ይህ ማለት ያገርንና የትውልድን ታሪክ እንዳለ ባይሆንም ከእውነቱ በፍጹም ባላፈነገጠ ሁኔታ በታሪክ ቀመስ ልቦለድ መልክ እንኳ ለማቅረብ በመጀመሪያ በቦታው መገኘት ብቻ ሳይሆን የባለ ታሪኩን ህዝብ ኑሮ መኖርን ይጠይቃል። በአካል በህሊና በእውቀትና በመርምር አብሮ መኖርን ዝም ብለው ሰለሞን ጫጫሩት መጽሐፍ የመማሪያና የማስተማሪያ ክብር እሴት ሊሆን አይበቃም አይችልምም። እውነቱ በሐሰት ተለውሶ ወይም ብዙ ሐሰትና ቅጥፈት በስስ እውነት ተቀባብቶ መጽሐፉ ሲጀምር የነበረው ፍሬ ሐሳብ መሃል ላይ ወይም ወደ ማብቂያው ላይ ጠፍቶና ከሌላ ሐሳብ ጋር ተምታቶ ሲደመደም የሆነ ችግር አለ ማለት ነው። አገራችን ኢትዮጵያ ደግሞ ጥሩ ትጉህና ደፋር ጸሐፍት ነበሯት። ጥቂቶቹን ለመጥቀስ ያህል አቤ ጉበኛ፣ አልወለድምን፣ ሞቻለሁኝንና ሌሎቹን ብርቅ መጽሐፍቱን ሲጽፍ፣ ሐዲስ ዓለማየሁ ፍቅር እስከ መቃብርን ሲጽፉ፣ ብርሃኑ ዘሪሁን የአብዮት ዋዜማን ማግስትንና ሌሎች መጽሐፍትን ሲጽፍ፣ ይልማ ተየስ ያልተከፈለ ዕዳ የተሰኘውን ቲያትራዊ ድርሰት ሲጽፍ፣ የዛሬን አርገውና ጌታቸው አብዲ ጓድ ለጓዱ ጓድ ሊሆን አይችልም የሚለውን ትኩረት ሳቢ ሐረግ ያካተተበትን ቲያትራዊ ድርሰት ሲጽፍ ወዘተ ወዘተ ኖረውት ነው። ሎሬት ጸጋዬ ገብረ መድኅን ግጥሞቹንና ቲያትሮቹን ሲጽፍና ሲያደራጅ፣ ኃይሉ ገሞራው ሲጽፍ ሲገጥምና ሲቀኝ፣ ደብተራው ጸጋዬ ገብረ መድኅንና ሌሎች የዴሞክራሲ አዘጋጅ ቦርድ አባላት ሲጽፉ ኖረውት ነው። ማንነትን ላለማግነን ስል ብቻ ሳላነሳቸው የማልፋቸው በሕይወት ያሉ ጸሐፊዎች አገራችን አሁንም እንዳሏት እግረ መንገዴን አንስቼ ልለፍ። የሚያስፈልገው ዓይንን ገለጥ ማድረግና ከራስ ባሻገር ማየት መቻል ነው። ይህን ግልጽ ደብዳቤ እንድጽፍ ያስገደደኝ ብዙ በጣም ብዙ እምቢልታ የተነፋለትና ብዙ ከበሮ የተደለቀለት አዳፍኔ በተሰኘ ርዕስ የጻፍከውን መጽሐፍ ተብሎ ነገርን ማንበቤ ነው። ባለን የእድሜ ልዩነት ምክንያት ኢትዮጵያዊ ጨዋነትን መሰረት አድርጌ አንቱ እያልኩኝ ልጽፍልህ ጀምሬ ነበር። የኔ አንቱታ የሚመነጨው ከአንገት በላይ ከከንፈር ላይ የሚነፍስ ሳይሆን ከውስጥ ከአንጀቴ የሚፈልቅ ነውና ላንተ ሲሆን እምቢ ስላለ በአንተታ ላስኪደው ተገደድኩ ወደድኩም። ከዚህ በፊት በአማርኛም ሆነ በእንግሊዝኛ ከጻፍካቸው መጽሐፍት ውስጥ የተወሰኑትን ያነበብኩ በመሆኔ የተነሳና የጽህፈት ሥራህ መነሻና መዳረሻው ያንን የታገለ ትውልድ መራገም መሆኑን ስለማውቅ ቁም ነገር አገኝበታለሁ ከሚል ሳይሆን ከበሮ ደላቂዎቹን ለመታዘብ ስል ነው ያነበብኩት። መጽሐፉን ማንበቤን ጀምሬ እስከምጨርሰው ድረስ የተረዳሁትም ከካቻምና አምና ከአምናም ዘንድሮ ምንም ያልተለወጥክ መሆኑንና ለከርሞም የማትለወጥ መሆንህን ነው። አዲስና የተለየ ንድፈ ሐሳብ ልታመነጭ ያልቻልክ ያንኑ እጅጅ ያለ ትውልድ የመሳደብ ተግባር ላይ የተፈጸመ ሚና መጫወትህን ብቻ ነው የታዘብኩት። ያው እኛን ሁለት አስከፊ ስራቶች ታግሎና አይከፍሉ ውድ ዋጋ ከፍሎ ያስወገደና ሶስተኛውን ክፉ ስራት እየታገለ ያለ ትውልድን መራገም ማጥላላትና ማቆሸሽ የዘወትር ተግባርህን የከለስክበት እንጂ ምንም አዲስ ነገር የሌለበት ፍሬካስኪ መሆኑን ነው የተገነዘብኩት። እግረ መንገዴንም ከበሮ ደላቂዎቹንና የአይጥ መስክር ድንቢት አይነት አዳናቂዎችንም ታዘብኳቸው። አንዳንዱን ትዝብቴንም ወደ ኋላ ላይ አመላክተሃለሁ። ልቀጥል። ሰፊውን የዚህን መጽሐፍና የአንተ የጸሐፊውን ስነ ልቦና ግምገማና ትችት ለመጪው ትውልድ ልተወውና እኔ ለጊዜው ከላይ ከላዩ ነካ ነካ አድርጌ ብቻ ልተወው። ይህን የማደርገውም የደብዳቤ ግልጽና ያልታሸገ በመሆኑ ሌሎች አንባቢዎች አሉትና አንባቢዎችን ያላግባቡ ላለማሰላቸትና ውድ ጊዜያቸውን ላለማባከን ነው። ብዙ አዳፍኔን ሲያነቡ የባከነ ወይም የሚባክን ጊዜ አለና በዚያ ላይ ደግሞ ገና መጪ ትውልዶች መጽሐፉን አነበውና በጊዜያቱ ከነበሩት አቆች ጋር አገናዝበው የመመርመር ስራውን ከኔ በተሻለ ሁኔታ ይወጡታል ብዬ ስለማምንም ነው። ለኔ አገርንና ታሪክን ተረካቢ የሚሆን መጪ ትውልድ አለ። ያ መጪ ትውልድ ደግሞ የባህል የታሪክና የሁሉም ነገር ግንዛቤው ከቀደሙት ትውልዶች የበለጠ የዳበረ ነው የሚሆነው ብዬ የማስብና የምቀበል ሰው ነኝ። ለኔ መጪ ትውልድ የሚነሳውና ዕውቀቱን የሚገነባው ከምንም ከባዶ አይደለም። ከሱ በፊት የነበሩትና የቀደሙት ትውልዶች በጣሉለት የታሪክና የባህል መሰረት ላይ ስለሆነ ዕውቀቱ የሚገነባው መጪ ትውልድ ሁሌም የተሻለ ነው። ምንም ያህል አደናቋሪና አደናቃፊዎች ብትበዙበትም። አዎ ምንም ያህል አደናቃፊ ጋሬጣዎች ቢደነቀሩበትም የተሻለ ዜጋ ይሆናል ብዬ የማምንም ነኝ። አንዳንዱ ሰው ግን ከሱ ከራሱ መሞትና ማለፍ በኋላ ምንም ቀጥሎ የሚመጣ ነገር ያለ አይመስለውም። ስለሆነም ቀቢጸ ተስፋ ያጠቃዋል። ያንኑ የራሱን ቀቢጸ ተስፋ ደግሞ ለሌሎች ሊያስተላልፍና ሊያጋባ ሲማስን ይገኛል። ይኸው ከእኛ ሞት በኋላ ምንም ነገር የሚለው ቀቢጸ ተስፋ ነው አንተንና መሰል ዶክተር ፕሮፌሰሮችን አሁን የምትሉትንና እየሆናችሁ ያላችሁትን አይነት ሁኔታ እንድትሆኑ እያደረጋችሁ ያለው። ምን ማለቴ እንደሆን ላሳይ። የሸገር ኤፍኤም የቅዳሜ ጭውውት አቅራቢ በቁልምጫ ፕሮ እያለች ከሞቱ በኋላ እንደምን ሊታወሱ ይፈልጋሉ ብላ ብትጠይቅህ ለዚህ ከፍተኛ ቁም ነገርን ለያዘ ጥያቄ የሰጠኸው መልስ በጣም አስገራሚ ነበር፣ አጸያፊም። እኔ ከሞትኩ በኋላ ታሰብኩ አልታሰብኩ እኔ ምን አገባኝ የሚል ነበር። እንደምን ያለ አሳፋሪና አስተዛዛቢ መልስ ነው! ይህ አይነቱ መልስ እኔ ከሞትኩ በኋላ ሰርዶ ቢበቅል ባይበቅል ምን አገባኝ ከሚለው አባባል የሚለይበትን አንዳች ምክንያት የሚነግረኝ ይኖር ይሆን? አይጠፉምና እነማን እንደሆኑ ወረድ ብዬ አመላክታለሁ። እነርሱ ከሞቱም በኋላ ትውልድም ምንም ነገር የለማ። አምባገነኖችና አርጋጭ አሸርጋጆቻቸው ሌላኛዎቹ የዚሁ ቀቢጸ ተስፋ ስነ ልቦና ተጋሪዎችና አራጋቢዎች ናቸው። በመጽሐፍ ውስጥ ስልጣናቸውን በትውልድ ወይም በዘር ሐረግ አገኙት ብለህ የምትከራከርላቸው አጤና ከነከርማን ኮሆን ጋር ተመሳጥረህ ወደ ሐራሬ የሸኘኸው ፈርጣጭ ኮሎኔል ዋነኛዎቹ ምሳሌዎች ናቸው። አጤው እኔ ከሞት ወይ ዘውዴ ከተናጋ ምድር ከፍ ሰማይ ደግሞ ፀሐይንና ጨረቃን እንደያዘች ዝቅ ይላሉ። ከዚያ በኋላ እንኳን መጪ ትውልድ አሁን ያለኸውም አበቃልህ ብለውና ባጫፋሪዎቻቸውና በውጭ የጥቅም ተጋሪዎቻቸው ይህንኑ አስብለው ሊያደነቁሩን ሲሞክሩ ከረሙብን። ያ እነ መንግስቱና ገርማሜ ንዋይ እንዲሁም እነ ዋለልኝ መኮንንና እነ ማርታ መብራቱን የተከተለው ትውልድ ደርሶ አሻፈረኝ እስኪል ድረስ እድሜ ለርሳቸው ያስባሉ ህዝብን ለረሃብ እርዛትና ለደዌ ዳርገውት ኖሩ። ማህይሙ ኮሎኔልም በጊዜው ለተነሳ ማንኛውም አስተዳደራዊ ፖለቲካ ምጣኔ ሀብትና ማህበረሰባዊ ጥያቄ ሁሉ ጦርነትና ሽብር መፍትሄ እየመሰለው በፍርጠጣ ሐራሪ እስኪገባ ድረስ ያለኔ ኢትዮጵያ የምትባል አገርህን አታገኛትምና የማድርግህን ሁሉ ባደርግህ እሺ ብለ ተገዛ እንጂ እኔ ከሌለው አገርም ምንም አትኖርም እያልና አጫፋሪዎቹም እነቱን ነው እሱ ከሌለ አገር ይፈርሳል እያሉ ስንቱን ዜጋ ለጦርነት እየማገዱትና ሽብርን እያስፋፉ ኖሩ። ነገር ያመጣዋል ሆነና የአምባገነኖቹን ጉዳይ አነሳሁት እንጂ ዋናው ጉዳይ ካዳፍኔና ካንተ ከደራሲው እንዲሁም ከጨብጫቢዎቹ ጋር ነውና ወደዚያው ላምራ። አዳፍኔ ገጽ 12 ላይ ልውሰድህና እስኪ ጻፍከውን ረጋ ብለህ አንብበው። ያ እነገር ማሜንዋይና እነዋልልኝ መኮንንን የሚያራግም አባዜ በጣም ወደ ኋላ ወስዶ ያስረግምህ ገባ። እኛ እንደ አገርና እንደ ህዝብ አለን የምንለውን ታሪክና ቅርስ ማራከስ ማዳፈት የተልእኮ መነሻና መድረሻ ነውና አሁን ደግሞ ተንጠራርተህ የመተማው ሰማዕትን አጼ ዮሐንስን ማራከስ ላይ ገባ። ያለምንም ሀፍረት በአገር ክህደት ውንጀላ ጀመርካቸው። ለዚህ አሳፋሪና አስነዋሪ ውንጀላ ደግሞ በመስክርነት የተጠሩት አንድ ሀጋይ ኤርሊክ የተባለ የውጭ አገር ጸሐፊና አቶ ተክለ ጻድቅ መኩሪያ ናቸው። የውጭ አገሩን ጸሐፊ ለምስክርነት በጠቀስክበት ፍጥነት እዚያው በዚያው አስተሳሰቡ የተምታታበት ብለህ ማስረጃህን እንክትክቱን ስለምታወጣው እኔ የምለው የለኝም። ውንጀላህን ያጠናከረልህ መስሎህ ግን አቶ ተክለ ጻድቅ መኩሪያ የሚከተለውን ይላሉ ብለህ ያቀረብከው በደንብ ያልተረጋገጠ ማስረጃ ላይ ላተኩር። ከዶጋሊው ጦርነት ወዲህ የጦር ጠቅላይ አዛዥነቱን ንጉሠ ነገሥቱ ከራስ አሉላ አንስተው ለታላቅ ወንድም ልጃቸው ለራስ ኃይለ ማርያም ሰጥተው አሉላን በሐማሴን ግዛት ስለወሰዳቸው ቅሬታ ነበራቸው ይባላል። በዚያውም በተደረሰበት የእውቀትና የምርምር ደረጃ የዚህ ይባላል ተብሎ የተጻፈን ታሪክ እንደ ማመሳከሪያ ማቅረብ ዳርዳሩ ካልገባችሁ ብዙ እንዳንራራቅ ትንሽ ልበል። ባጭሩ መሰሪና አደገኛ የሆነ የክፍፍል ስራ ነውና ዝም ተብሎ መታለፍ የለበትም። ግድ የለም አቶ ተክለ ጻድቅ ያንን ታሪክ በጻፉበት ጊዜ የተደረሰበት የእውቀትና የምርምር ገደብ ነበረባቸውና ይባላል ብለው ታሪክን በስማ ብለው ጻፉት እንበል። እንዴት አሁን በተደረሰበት የመረጃ ብቃት ዘመን ሊቁ ምሁሩ ተመራማሪ ፕሮፌሰር ተብዬ እንዲህ ያደርጋል? አሁን ባለን የኢትዮጵያ ፖለቲካ ሁኔታ የዚህ አይነቱ አስተራረክ የሚጠቅመው ለነማን ነው? ለወያኔና አጃቢዎቹ ብቻ ነው እንጂ። ምክንያቱም ተልእኮውም ግቡም ወያኔያዊ ነው። ኢትዮጵያውያንን በመንደር በዘር መከፋፈል ነው። የኢትዮጵያ ህዝቦች አብረው መታገልና ዴሞክራሲና እኩልነት የሰፈነበትን ስርዓት በጋራ መስርተው በአንድነት መኖር አይችሉምና ተገነጣጥለው የየራሳቸውን መንግስት መመስረት አለባቸው አልነበር ወያኔ የሚለው? የቱ ጋር ነው ልዩነታችሁ? የኛ ተመራማሪ ፕሮፌሰር ስራ የትግራይ ወገኖችን ከጎንደር ወገኖቼ ያፈራቅቃል ያራርቃል። በተመራማሪ ተብየው ክልሊና ውስጥ ክህደቱ የተደረገው በአጼ ቴዎድሮስ ላይ ነበርና ለትውልድ ሊስተላለፍ የተፈለገውም ይሄው ነው። ወይኔ ወገኖቼ ወያኔ ከፋፍላል፣ ሰውየው የበለጠ የከፋፍል ምክንያትና መሳሪያ አቀብላል። እንዲህ ነው ሲረዳዱ የከረሙብን። ወያኔ በሰላምና በመረጋጋት መግዛት ይላል፣ ሰውየው የሌለውን መላ እየመከረና ወያኔ ቢገድልም ቢያስርና ቢያፈናቀልም እናንተ ይቅርታ ጠይቁ ይለናል። እዚያው ገጽ 12 ላይ አዳፍኔ የሚከተለውን ጽፏል። የሸዋው ንጉስ ምኒልክ በሰሜኑ የኢትዮጵያ ክፍል የሚያገባው አልነበረም። ከረባክ ያልታደለ ጆሮ አይሰማው ነገር የለም። ይህ ደግሞ ከየት የተገኘ እውቀት ነው? የትኛው ሊቀስ ሲሆን ደግሞ እንደዚህ አይነቱ እብደት እንደዋብ የሚጠራብን? መሰሪና ጥራት ነጠቁ መለስ ዜናዊ ይሆን? ይህ አንተ ልጄ ትለው የነበረ ህሙም ምኒልክ የኮሎኒያሊስቶችን የአፍሪካ መቀራመት እኩል ተዋግቶ ድርሻውን ያገኘ ነበርና ኮሎኒያሊስት ሆኖ ሊመደብ ይገባዋል ብሎ አንድ ሰሞን ጉድ አሰኝቶኝ ነበር። ከርሱስ ተፈጥሮ በቸርነቱ አገላገለችን። የተማረ የተመራመረ ሰው ቁጥብ ነው። እንኳን የራሱ ህዝብ ባህል ቋንቋና ታሪክ የሌላውን ያከብራል። የራሱንም መታረም ያለበትን በአግባቡ እንዲታረም እያሳሰበ በጎ በጎውን ይከላከላል። በጥርሱም በጥፍሩም አንተ ግን ለዚህ አላደለህምና አዳፍኔ ውስጥ ቅኔ የመክሸፍ ምልክት ነው ብለህ አረፍከውና አስቆዘምከኝ። ኧረ ለመሆኑ የእንግሊዞቹ ኤዲየም ምንድን ነው ብዬ ብጠይቅህ እሱ የስልጣኔ ምልክት ነዋ የምትል መሆንህን አንተነትህን በቅጡ የሚያውቅ ሁሉ ምስክር ይሆነኛል። አጉል ሙገሳ ያወፈፈው መግደል ባይሆንለት ያስገድላል፣ መፍጀት ባይሆንለት ያስፈጃል፣ ጠቁሞ ያስይዝና ያስገርፋል። ባጭሩ ይሁዳነትን ደግሞ ደጋግሞ ይሰራል። ሲወርድ ደግሞ ስድብ ሙያው ይሆናል። የዘፈን ዳርዳሩ እስክስታ ነውና ዋለልኝንና ያን ትውልድ ለመስደብ እናስቴራወቀን እነጅጋየው ሽባባውን መንደርደሪያ አደረካቸው። እነዚህ ስደተኞች የትም ተሰደው አገር አገር የአገር ብርቁ እያሉ ያላዝናሉ ስትል ወረድክባቸው እዚያው አዳፍኔ ውስጥ። በህድልን ነው እንጂ አሁን እንዲህ ያለው ቃል በዚህ እድሜ ላይ ሆኖ ግማሽ አካል አፈር ሆኖ ባለበት ካልታበደ በቀር ከጤነኛ ሰው አንደበት የሚወጣ ነው? ለነገሩማ መታፈር በከንፈር የሚለው ብሂል ላንተ የከሸፈ ነው። ልጨምር፣ ለስድብ ዋሽንግተን ድረስ ሌላም ተልእኮ ነበረህ። ተንደር ድረስ ሄደህ እሸቱ ጮሌንና ያን ወሎየውን አስጠርቼ ያልክበትን የድምፅ ቅጂ አዳምጬ ወይ ፕሮፌሰር ዛሬም አልተሻለህም እያልኩና እየተገረምኩ አዳፍኔን ማንበብ ቀጠልኩ። ያ ደደቢት ያደደበው ክርፍፍ ዜግነትን ደረጃ አበጅቶለት ከኢትዮጵያዊነት በፊት ትግራይዋ ነኝ ሲል የነበረና እንደምንም ተንፏቅቆ ትሪፖሊ የደረሰ ጊዜ ደግሞ እኛ አረቦች ነን ካላመንከኝ ዜናዊ የሚለው ስሜን ተመልከት፣ ምንጩ የመን ነው። እንዲሁም በውጭና በአገር በቀል ባንዳዎች አንተኑ ጨምሮ ተደግፎ ደግሞ ስልጣን ላይ ሲወጣ ኢትዮጵያዊነት ተደራድሬና ፈልጌ የምቀበለው እንጂ እያለ ቆጤ ባጡን ሲቀበጣጥር የነበረን ቅዠታም ኢትዮጵያዊነት አንገትህን ሰጥተህ የምትከራከርበት ሀቅ ሆኖ ሲታይህ፣ የዋለልኝ መኮንን ኢትዮጵያዊነት ግን ተንሸዋረረብህና ወሎየው ብለህ ስትል ሰማሁህና ታዘብኩህ። አይ እድሜ ጠገብነት፣ አይ ተመራማሪነት፣ አይ ፍርድ አወቅነት። ያ ይሁን ግድ የለም። ኧረ ለመሆኑ ማንና ማንን ነው አስጠርተህ ያነጋገርከው? የምታወራው ሌላ፣ የምትጽፈው ደግሞ ሌላ። መጽሐፍ የተባለው ነገር ገጽ 259 ላይ የሚለው እንዲህ ነው። ዓመቱን ባላስታውሰውም በዩኒቨርሲቲ ኮሌጅ በነበርንበት ዘመን ብርሃነ መስቀልንና ዋለልኝን ጠርቼ አነጋግሬያቸው ነበረ። ኧረ ለመሆኑ ሰዎቹን ታስታውሳቸዋለህ ወይስ ኢህአፓና ያን ትውልድ የመስደብ ተልእኮህን ያሳካህ በመሰለህ ቦታና ጊዜ ሁሉ አንዱን ከአንዱ እያምታታህ ማቅረብ ስለማይገድህ ነው? ወይስ እድሜ ተጫነህና መርሳት እየበረከተ ነው? ጉዳዩን በጥሞና ላሰበው ሰው ሐቁ ያ ይመስለኛል። ወይ መካሪ ጠፍቷል፣ አሊያም አንተ አትሰማም። እዚህ ላይ ምን ማለቴ እንደሆነ ለመረዳት የሚከተሉትን አምስት አርዕስተ ነገሮች ልብ ብለህ ተመልከትና መርምር። በ2003 ዓ.ም የክህደት ቁልቁለት ብለህ ካሳተምከው መጽሐፍ ላይ የተገኘ ነው። በወያኔ ጨቅላ አስተሳሰብ አንድነት ሁለት አይነት ነው። አንደኛው የፊውዳል አስተሳሰብ አዝማሪዎች የሚላቸው የሚያራምዱት ኢትዮጵያ የግዛት አንድነት ነው። ሌላው የህዝቦች አንድነት የሚሉት ነው። ግዛት ማለት መሬቱ ከሆነ ህዝቦች ከተባሉት ጋር እንዴት ነው እንዲህ ተለይቶ በቅራኔ ሊቆም የቻለው? የግዛት አንድነት መጥፎ ሲሆን የህዝቦች አንድነት ጥሩ ሊሆን የሚችለው እንዴት ነው? የዜግነት አንድነት የህዝብ አንድነት መሆኑን መገንዘብ እንዴት ይውዳል ያሰኛል። ገጽ 37 ምኑ ከምኑ ጋር እየተነጻጸረ ነው እዚህ ጋር እየቀረበ ያለው? የግዛት አንድነት፣ የህዝቦች አንድነት፣ የዜግነት አንድነት፣ የህዝብ አንድነት የተያያዘ አንድ ሐሳብን በአምስት አረፍተ ነገሮች እንኳን መግለጽ እየተቸገርክ ነው ያለኸው ማለቴ ነው። እንዲያው ተነስተው እውነት፣ እውቀት፣ እምነት፣ እውቀት፣ እምነት፣ እውነት፣ እምነት፣ እውነት፣ እውቀት፣ አሊያም ሐሰት፣ ክሽፈት፣ ክህደት ክሽፈት ክህደት ሐሰት ክህደት ሐሰት ክሽፈት እያሉ ቃላትንና አረስተ ነገሮችን እየደጋገሙና ያጋላበጡ ቢጽፉት ምንም ጥቅም የለውም። እንዲያውም አነሰ ከተባለ ትዝብት ላይ ይጥላል፣ ሲበዛ ደግሞ ያስከስሳል። አዳፍኔ መጽሐፍ ሊባልና ለገበያ መቅረብ አይገባውም ነበር። ለምን በለይ? አንደኛ መጽሐፉ ቀደም ሲል ከጻፍካቸው ነገሮች የተለየ ይዞ የመጣው ምንም አዲስ ነገር የለውም። ሌላውና ዋናው ጉዳይ ያዳፍኔ ጠቀም ያለ ክፍል ተገጽ 165 እስከ 208 ካሁን ቀደም ባቀረብካቸውና አንባቢዎች በጽሑፎችህ ላይ የሰጡትን ትችቶች ያካተተ ነው። እነዚህን በሌሎች ሰዎች የቀረቡ ትችቶች በመጽሐፍ መልክ ጠርዘህ ለገበያ ማቅረብ በሌላ አገር ቢሆን የሚያስከስስ ወንጀል ነው። ባያስከስስም ያስነቅፋል። እነ ተስፋዬ ሀቢሶ ሲነቀፉ ሰምተን ነበርና አንተንማ ማን ነቅፎህ? እንዲያውም ከበሮ ይደለቅልሃል እንጂ። ይህም አይነቱ የተስተካከለ የህሊና ዳኝነት ጉድለት ነው አንተን ልቅና ትውልድን ተሳዳቢ ያደረገህ። ገና ያኔ ገና በቅርቡ ታግሎ የተሰዋውን ትውልድ መሳደብ በጀመርክ ጊዜ ነው ቻው ተብለህ ተመክረህ ቢሆን ኖሮ በጣም ተንጠራርተህ የአጼ ዮሐንስን ሰማዕትነት አታክቸለችልም ነበር። በእንቁላሉ በተቀጣህ ጥሩ ነበር። ስለ ሰማዕቶቻችን ጉዳይ ከተነሳ ሺ ጊዜ ብትክድ ልትክድ ያልቻልከው የአቡነ ጴጥሮስን ብቻ ነው። ግን እሳቸውንም ቢሆን እጅግ በጣም አርቀህ ከደመና ሁሉ በላይ አሳልፈህ ታስቀምጥና በቅርብ እንዳናያቸው ታደርጋለህ። አንድ ነገር ብዬ ልለፍ። እኛ ግን የትናንቱንም ሆነ የዛሬ ሰማዕቶቻችንን በአጠቃላይ ከነ አጼ ዮሐንስና ከዚያ በፊትም ጀምረን በነዋለልኝና ማርታ አድርገን እነ ደብተራውና ጓዶቹን አውስተን የቅርቦቹንም እነ ዳሮ ነጋሽና ሽብሬ ደሳለኝ እንቦቃቅላዎቻችንን ደብሬን ባቢሌንና ነብዩን አረስንቱን እነ ነጂብን እነ ውልጫፎን እነ አብዱራህማንን እነ አቸናፊና ብርሃኑ ዘለቀን እነ ቆፍጣኖቹን አንዳርጌ ብዙነህን ሁሉንም ከልባችን አናርቃቸውም። ልጆቻችንን የልጅ ልጆቻችንን በእነሱ እንሰይማለን። ቲያትራዊ ድርሰቶችን እንጽፍላቸዋለን፣ ሲኒማ እንሰራላቸዋለን። ለአንተም የመሰሪ ባህርህን ቦታ እናሳጣህም። ከዚህ ጽሑፍ መጀመሪያ ላይ ክራንዳ አብዳል ፈታህ መጽሐፍ ገጽ 68 እስከ 69 የወሰድኩት የምላስ ተዋጊ የተግባር ተንበርካኪ ፋዘር አንቶኒ አይነት ገጸ ባህሪ ገና ድምጻችንን ከፍ አድርገን እንዘምርላቸዋለን። እስከዚያው ግን በዝምታችን እናወድሳቸዋለን። አንተ ግን ጣትህን ወደ ሌሎች ከመጠቆም በቀር ለምታደርሳቸው ጥፋቶች ጸጸት ተሰምቶ ንስሐ የምትገባው ነገር የለህም። አንድ እኔም አንተም የምናቀው ነገር ላንሳልህ። ደርግ አጣሪ ኮሚሽን አቋቁሞ አንተንና ዶክተር በረከት ሀብተስላሴን የኮሚሽኑ ሊቃነ መናብርት አድርጎ ሰይሞ የአጼውን ዘመን ባለስልጣናት ኑና ታስራችሁ ተመርመሩ ብሎ ሲጋብዝ አንድ ራስ መስፍን ስለሺ፣ ሁለት ብርጋዴር ጀነራል ሙሉጌታ ወልደ ዮሐንስ፣ ሶስት ፀሐዩ እንቁስላሴና ሁለት ወንድሞቻቸው ታደሰና ወርቁ ወግድ ብለውት ወደሚሄዱበት ሄደው ሳይመቱ ይቀራሉ። እናንት የመርማሪ ኮሚሽን አባላት ለደርጉ በ24 ሰዓት ጊዜ ውስጥ መጣችሁ እጅ ካልሰጣችሁ ቋሚም ሆነ ተንቀሳቃሽ ንብረታችሁ ይወረሳል ብለህ አውጅ ብላችሁ መክራችሁ አዋጁም ታወጀ። ራስ መስፍን ስለሺ ከጅማ፣ ብርጋዴር ጀነራል ሙልጌታ ወልደ ዮሐንስ ከዝዋይ ተመልሰው ለእስራት እንግልትና ግድያ ተዳረጉ። ደርጉ ቤተሰብና ቤተዘመድ ምሬቱን በሐዘን እርሙን በእንባ ተራጭቶ እንዳያወጣ ከለከለ። ዘብ በየደጃፋቸው አቆመ። እኔ የቆሙትን ዘቦች ተጋፍቼ ብርጋዴር ጀነራል ሙልጌታ ቤት ደርሼ ያገኟቸውን የቤተሰብ አባላት አጽናንቼ ወጣሁ። የመጣው ይምጣ ብዬ። አንተ ግን አሁን በአይንህን በጨው አጥበህ አዛኝ ቅቤ አንጋች ሆነህ ራስ አበበ አረጋይንና ራስ መስፍን ስለሺን የገደላችሁ ብለህ መጽሐፍ አንሶ አሜሪካ ለአሜሪካ እየዞርክ የኢትዮጵያ ሕዝብን በስድብ ትሞልጫለህ። ያገኘኸው አድማጭም በይሉኝታ ይሁን በሌላ ሲያጨበጭብልህ ከረመ። አንተ ደግሞ እንደ ማንኛውም ራስ ወዳድና አምባገነን ጭብጨባ ትወዳለህና ደግመህ አልከው። ልቀጥል። ማንም ሰው ለህሊናውም ሆነ ህጋዊ ፍርድ የምስክርነት ቃል ለመስጠት ምስክርነትን ከሚሰጥበት ጉዳይ ጋር በተያያዘ የተፈጸመው ሁኔታ ከቦታውና ጊዜው ጋር አያይዞ በወቅቱ የነበሩ ሰዎችን ቢቻል በስም በእድሜ በጾታ እየለየ ማቅረብ ይጠየቃል። አለበለዚያ የምስክርነት ቃሉ ተቀባይነት አያገኝም። ፕሮፌሰርም ቢሆን አንተ ግን ስሙን እንኳን በቀጡ የማታውቀውን ወይም ለማወቅ እንኳን ቅንጣት ያህል ሳትጨነቅ የመድኃኔዓለም ትምህርት ቤት ዳይሬክተርን ኢህአፓ ገደለው ትላለህ። ኢህአፓን እስከወነጀለና እስካስቆጠረ ድረስ ላንተ ህሊናም ህግም የፍርድ ስርዓትም ስፍራ የላቸው። በዚህ ጉዳይ ላይ አንድ ነገር ብየልለፍ ኢትዮጵያና ህዝቧ እንዲህ እንደሆኑ አይቀሩም። የህግ የበላይነት የሚሳፍንበት ፍትህ የሚሟላበት ቀን ይመጣል። ያኔ ኢህአፓ እንኳ ይቅር ብሎ ቢተውህ እኔ በማትኖርበት ለፍርድ አቀርብሃለሁ። እስከዚያው ግን አንተ መድረክና አድማጭ ከተገኘ ሌላው ቀርቶ ደርግ በተለይም ቡከኑ ኮሎኔል ቆሻሻ ስራውን እንዲሰሩለት እያደረገ ከተጠቀመባቸው በኋላ የገደላቸውን የአራት ኪሎውን አረመኔ እብድ ግርማ ከበደን የገደለው እንዲሁም ትንሽ ገንዘብ የነበራቸው እንደነ ጨው በረንዳ ባለቤት የነበሩትን አባኮራን አባቦራን የአዲስ ከተማ ቡና ቤት ባለቤት አቶ ከተማ ብሩን የነጻነት ጎህ ባለቤትን አረ ስንቱን ጠቅሰዋለሁ ለገንዘባቸው ሲል ብቻ እንደነ ፍቃዱ አስቻለው አይነቱን የአዲስ አበባ ገዳይ የከፍተኛ ቢዮት ጥበቃ አባላትን አስተባብሮ ምስኪኖቹን ሌሊት ከቤታቸው እያወጣ የፈጃቸውን አረመኔ ሻለቃ ብርሃኑን የገደለውም ኢህአፓ ነው እያልክ ለፍፍ። ዘንድሮ መድረኩም ተገኝቷልና በምድር አሜሪካ የ911 የሽብር ተግባር የፈጸሙትን ሽብርተኞች ባሲምባና በቋራ ስልጥኑ ያስተማራቸው ኢህአፓ ነበር ብትልስ ማን አለብህ? ጌታውን የተማመነ በግ ምንም ማያደርገው አለ?
Mercy and a prayer, just to keep you.